የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሰኞ መስከረም 26 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን።
በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ አካባቢና በኦሮሞ ብሔረሰብ ዞን አጎራባሽ ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መጥቷል ተባለ።
እስካሁን በነበረው ግጭት ወደ 5 የሚሆኑ የሰው ሕይወት ጠፍቷል። ለጊዜው የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን ይፋ እናደርጋለን።
የተወሰነ ችግር ተፈጥሯል። ችግሩ ወዳልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናጅተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ሲሰሩ የቆዩት። አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለው።
ቀደም ሲል የሰማችሁት የሰሜን ሸዋ ዞን አስተዳዳሪ አቶ ተፈራ ወንድማገኝ ሲሆን፣ ተከትሎ ደግሞ የሰማችሁት የኦሮሞ ብሔረሰብ አስተዳዳሪ አቶ አህመድ ሐሰን ነው። ሁለቱንም በሙሉ ዘገባ ይዘናቸው እንመለሳለን።
በመላው ኢትዮጵያ ከሚገኙ 11 ከተሞች 22,000 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል።
11 ከተሞችን ከነኚህ በጣም በችግር ላይ ያሉትን ህፃናት ወደ 22,000 የሚሆኑ ህፃናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው።
የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ ደረጀ ታዬ ናቸው። ይዘናቸዋል።
የኤልያስ መልካ ስንብት
መላክ ይጠሩኛል ከሰማይ
ዘገባ አሰናድተናል። ጽዮን ግርማና
ሀብታሙ ስዩም አብረናችሁ እናመሻለን።
በቅድሚያ ግን አጠር ያሉ ዜናዎችን እናስደምጣችሁ።
እስራኤል ውስጥ በሚኖሩ ኤርትራውያን ጉዳይ ጠቅላይ ሚኒስትር አብይ ከአቻቸው ከቤንያም ኔታንያሁ ጋር የተነጋገሩት ነገር የለም ሲል የኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የእስራኤልን ጠቅላይ ሚኒስትር የጠቀሰው ዘ ታይምስ ኦፍ ኢስራኤል ጋዜጣ ኢትዮጵያው መሪ ኤርትራውያንን ወደ ሀገራቸው በመመለስ ሂደት ለማገዝ ተስማምተዋል ሲል መዘገቡ ይታወሳል። ከጠቅላይ ሚኒስትር አብይ ጽህፈት ቤት የተገኙ ምንጮች ግን ይህን ዘገባ አስተባብለዋል። ዘገባው የእስክንድር ፍሬው ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲን በከባድ ወንጀሎችና ጥፋቶች በክህደትም ወንጀልም ጭምር ተጠያቂ ናቸው ሲሉ ተናገሩ። በዲሞክራቶች የሚመራው የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚዳንቱ ላይ የከፈቱትን ምርመራ ቀጥሏል። ፕሬዚዳንቱ ትናንት ምሽት በትዊተራቸው አፈ ጉባኤ ፔሎሲ ተጠያቂ ናቸው ያሏቸው ወንጀሎች በሕገ መንግሥቱ አንድም ፕሬዚዳንት ከሥልጣን ለማስወገድ የሚያበቁ ወንጀሎች ናቸው። ፕሬዚዳንቱ አፈ ጉባኤው የምርመራውን ሂደት እንዲመሩ ኃላፊነት በሰጧቸው በተወካዮች ምክር ቤቱ የስለላ ኮሚቴ ሊቀመንበር ዲሞክራቱ ኮንግረስማን አዳም ሼፍ ላይ ነቀፋቸውን አጠናክረው ቀጥለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሜሪካውያን ኃይሎችን ከሰሜን ሶሪያ ለማስወጣት ያደረጉት ትክክለኛ ውሳኔ ነው በማለት እየተከራከሩ ናቸው። የዩናይትድ ስቴትስ ኃይሎች መውጣት ከነሱ ጋር በህብረት ሆኖ የሚዋጋውን በኩርዶች የሚመራ የሶሪያ ዲሞክራሲያዊ ኃይሎች ለአደጋ ያጋልጣል። ጸረ እስላማዊ መንግስት ቡድኑ ጦርነቱን ይጎዳል ተብሎ ተነቅፏል። ከነዚህ ማለቅ የሌላቸው ትርጉም አልባ ጦርነቶች ውስጥ መውጫችን ወቅቱ አሁን ነው። ብዙዎቹ ጎሳዊ ጦርነቶች ናቸው። ወታደሮቻችንን ማስወጣት አለብን። የምንዋጋው የራሳችንን ጥቅም ለማስጠበቅ የሚጠቅመንና የምናሸንፍበት ከሆነ ብቻ ነው ብለዋል ሚስተር ትራምፕ ማልደው ባወጡት የትዊተር ጽሑፋቸው። ቱርክ፣ አውሮፓ፣ ሶሪያ፣ ኢራን፣ ኢራቅ፣ ሩሲያና ኩርዶች ሁኔታውን ገምግመው በየመንደሮቻቸው የያዟቸውን የአይሲስ ምርኮኞች ምን እንደሚያደርጓቸው መወሰን አለባቸው ያሉት ፕሬዚዳንት ትራምፕ እኛ በ7000 ኪሎ ሜትር ርቀን ነው ያለነው፣ አጠገባችን ዝር ቢሉ እንደመሰሳችኋለን ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዘርዘር ወዳሉት ዘገባዎች እንሻገራለን።
ጋምቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን።
ትላንትናና ከትላንት በስቲያ በሰሜን ሸዋ ዞን የፍራታና ግድም ወረዳ አጣዬ አካባቢና በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና ህብረተሰቡ ገልጸዋል። የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ ተኩሱን የሚተኩሱት መትረየስና አልሞ መች መሳሪያ የያዙ ታጣቂ ናቸው ማለታቸውን ጠቅሰን ከትላንትናና ከትላንት በስቲያ ከምሽቱ 3 ሰዓት በተላለፈው ፕሮግራማችን ማስተላለፋቸው ይታወሳል። ለአሜሪካ ድምጽ አስተያየታቸውን የሰጡ በወረዳው የካራ ቆሬ አካባቢ ነዋሪዎች ውጥረቱ እንዲያገረሽ የሚያደርጉ አዝማሚያዎች ስለሚስተዋሉ በአካባቢው አስተማማኝ የጸጥታ ኃይል እንዲሰፍር ጠይቀዋል። በሌላው የወረዳ ክፍል በማጀቴ አካባቢ ዛሬ ማለዳም የጥይት ድምጽ መሰማቱን መረጃዎች ያስረዳሉ። መስፍን አራጌ ተከታዩን ዘገባ አሰናድቷል።
የኤፍራታና ግድም ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ምናሴ ሸዋቀና በአጣዬ ዙሪያ ይሰማ የነበረው ተኩስ መቆሙንና አንጻራዊ መረጋጋት መስፈኑን ጠቅሰዋል።
አሁን አጣዬና አካባቢው የተረጋጋ ነው። አሁን ተኩስ የለም፣ ግን ያው ህብረተሰቡ ካሁን አሁን ይፈነዳል ተኩሳል በሚል ትንሽ ስጋት አለ እና ደግሞ ወደ ማጀትም አካባቢ ትንሽ ተኩስ አለ የሚባል ነገር አለ። እኛ ስለሚርቀን እሱን ብዙ ማረጋገጥ አልቻልንም።
ወደ ማጀቴ ደውዬ ያገኘኋቸው ነዋሪ ጠዋት ገደማ የጥይት ድምጽ በርቀት ይሰማ እንደነበር አረጋግጠውልኛል።
ጠዋት ላይ ጀምረው ነበረ። አሁን ያው ዝም ብሎ የለም።
የት አካባቢ ነበረ የተተኮሰው?
ሞሎ አካባቢ ነው።
ከማጀቴ ከከተማው ይርቃል ሞሎ?
አዎ፣ ቢያንስ 3-4 ኪሎ ሜትር ነው።
ብዙ ቆየ የተኩሱ?
አልቆየም፣ የለም የተወሰነ 1-2-3 ደቂቃ ያክል ዝም ብሎ ዝናቡ ወደ ጀነራል ምንባለም ምንትናለ።
አሁን ህብረተሰቡ የንግድ ልውውጡ የሱቅ ቀጥሏል?
አዎ፣ ዛሬ ዝም ብሎ እየሰራ ነው ገበሬው። ምን ጓለ ወርድ
በትናንቱ ዘገባችን በተለይ የንግድ ቁጭ መዘጋታቸውን ጠቅሰን ነበር። ኢንስፔክተር ምናሴ የዛሬው እንቅስቃሴ ከትናንቱ የተሻለ ነው ሲሉ ያረጋግጣሉ።
ዛሬ ሱቆችም ብዙ የተዘጉ ያለ አይመስለኝ። ሁሉም ላይጀምር ይችላል ስራ፣ ግን ከተማው ሙሉ በሙሉ እንደዛ ተዘግቷል ማለት አይቻልም።
በአንጻሩ አሁንም ህዝቡ ከስጋት ነጻ አይደለም፣ በርካታ ሱቆችም እንደተዘጉ ነው የሚሉም አልጠፉ።
ከተማ አሁን ጸጥ ያለ ነው፣ ግን መኪኖች አሁን ያልፋሉ። መስመሩ ደህና ስለሆነ መላለፋሉ እንጂ ብዙ ለስራ የተነሳሳ ሰው የለም።
አንተ በምትኖርበት አካባቢ የተከፈተ
የለም።
በሌላ በኩል በካራ ቆሬ አካባቢ የሚገኙ ነዋሪዎች የጸጥታ ስጋት ስላለብን አስተማማኝ ኃይል በአካባቢው ሊኖር ይገባል ሲሉ ጠይቀዋል።
ልዩ ኃይልም ወታደሩም ያለው አሳያ አካባቢ ብቻ ነው። በእኛ ጋር ያው ህብረተሰቡ ብቻ ነው ያለው። ባለፈውም የደረሰበት አደጋ ስለሆነ ብዙም አቅሙ የለው በአሁኑ ሰዓት እና ከመንግስት በኩልም የሚደረግ ከለላ ነገር እስካሁን የለም።
ማን ነው የእናንተ ዞን? አሁኑ
ልዩ ቀበሌ ካራ ቆሬና ቆሮ ሜዳ ምንም አይነት ሰርቪስ አይሰጥም፣ ዝግ ነው።
መኪና ያልፋል። አሁን መኪና ሲያልፍ ሰማኝ ብዬ ነው።
መኪና ያልፋል። እንደዚህ የንግድ ተቋማቶች ዝግ ናቸው።
ኢንስፔክተር ምናሴ ለዚህ ምላሽ አላቸው።
መረጃ አለን። ጠዋት ላይ የደረሰ መረጃ ነው። በመከላከያ ሪፖርት ደርሷቸዋል። ማጀትም ገብተዋል። እዛ አካባቢም ሰራዊት እንደሚያሰማሩ ነው የገለጹልን።
በሁለቱ አጎራባች ዞኖችና ወንድማማች ህዝቦች መካከል ተፈጠረ ስለተባለው ግጭት የሁለቱንም ዞኖች ዋና አስተዳዳሪዎች በስልክ አናግሬያቸው ነበር።
ተፈራው እንደማገኘው ነው የሚባለው የሰሜን ሸዋ ዞን ዋና አስተዳዳሪ ነው።
በቅርቡ በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች በሚገኙ አካባቢዎች የውጥረቱ ምክንያት ይታወቃል።
በሁለቱ አጎራባች ዞኖች አካባቢ ያለው ችግር በነገራችን ላይ ይሄ ለሶስተኛ ጊዜ ነው በዚሁ አካባቢ ተመሳሳይ ጥቃት ሲፈጸም። ዋናው ጉዳይ ያው የአማራ ክልልን የትርምስ ማዕከል ለማድረግ የሚፈልጉ ወገኖች ይህንን አካባቢ እንደ አንድ ፖቴንሻል ኤሪያ እየተመለከቱት ነው። አሁን ያለው መነሻው አካባቢ ላይ ቋሚ የጸጥታ ችግር ስላለ ይህን የጸጥታ ችግር እና የህብረተሰቡን ሰላምና ደህንነት ማስጠበቅ ስላለበት ሁለቱም ዞኖች የአማራ ክልል መንግስት የሚያስተዳድራቸው አካባቢዎች በመሆናቸው የአማራ ክልልን ህዝቦች ሰላምና ደህንነት የሚጠብቅ የአማራ ክልል ልዩ ኃይል ፖሊስ በአካባቢው አለ። ነገር ግን ወደ የሚኖሩበት ካምፕ አካባቢ ማንነቱ ያልታወቀ
የት አካባቢ ማለት ነው
አጣዬ አካባቢ ማለት እና እዛ አካባቢ በነገራችን ላይ እነዚህ 5 ኪሎ ሜትር በግራም በቀኝም ዋናው መንገድን ተከትሎ ከአሁን በፊት በተፈጠረው ችግር ምክንያት መሳሪያ ይዞ መንቀሳቀስ እንደማይፈቀድ ተገልጾላቸዋል፣ ይታወቃል። ነገር ግን በማን አለብኝነት ማንነቱም አይታወቅም እነዚህን ሁኔታዎች ጥሶ እዛ አካባቢ ላይ ሙሉ ትጥቅ ይዞ ይመጣል። ማንነቱን ሲጠየቅና እንዲቆም ሲያደርጉም መቆምም ማንነቱንም ለማሳወቅ አልፈለገም። ይልቁንም ተኩስ ይጀምራል። እዛ ራስን በመከላከል ልዩ ኃይሉ ምላሽ ሰጥቷል። በዚህ ምክንያት አንድ ታጣቂ ሲመጣ በሱ ምክንያት የተነሳ መቆጣት ነው እንዲህ አይነት ነገር መነሻ ሆነ የሚባል። እስካሁን በነበረው ግጭት ወደ 5 የሚሆኑ የሰው ህይወት ጠፍቷል። የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን ይፋ እናደርጋለን።
የሞቱት ሰዎች ከየት አካባቢ እንደሆኑ ይታወቃሉ?
ከሁለቱም ወገን ይሞታል። ለጊዜው ያለው መረጃ በዚህኛው ወገን ያሉት ናቸው። እነዚህ
ከሰሜን ሸዋ በኩል እኒህ ችግሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች ብቅልብ እያሉ የሰው ህይወት መጥፋት፣ የንብረት ወድመት ምክንያት እየሆኑ ነው እና ችግሩን በዘላቂነት ለመፍታት አቀዳችሁት ነገር አለ?
የኦሮሞ ህዝብና የአማራ ህዝብ ከአሁንም በነበረው ወደፊት በሚኖረው እንቅስቃሴ ውስጥ አብሮ መኖር የሚፈልግ እና እየኖረ ያለ ህዝብ ነው። የህዝቦቹ ለማስመሰል ተሰራ እንጂ የሁለቱ ህዝቦች መሰረታዊ አጀንዳ ሆኖ አይደለም ግጭት። ትናንትም አብረው የኖሩ ናቸው፣ ዛሬም አብረው የሚኖሩ፣ ወደፊትም አብረው የሚኖሩ። ከእነዚህ ሁለት ህዝቦች ውጭ ማንም በአደጋም ጊዜ በችግርም በደስታም ጊዜ ሊደርስላቸው የሚችል የለም። ነገር ግን የእነዚህን አይነት ህዝቦች እሴት የሚሸረሽሩ አብረው እንዳይኖሩ የሚያደርጉ ፖለቲካዊ ፍላጎት ያላቸው አካላት ናቸው በውስጥ እየበጠበጡ ያሉት። ይህንን በበቂ ማስረጃ ላይ ተመስርቶ አካባቢውን ከእንዲህ አይነት እንቅስቃሴ ነጻ አድርጎ ህብረተሰቡ በሰላም ወጥቶ የሚኖርበትን እና የሚሰራበትን የአካባቢውን ሰላምና ደህንነት ለማስጠበቅ መስራት የሚገባንና እየሰራን ነበር የነበረው። አሁንም ይኸው ነገር ይቀጥላል። አሁን ባለው ሁኔታ በቂ የሆነ የፌዴራል የጸጥታ መዋቅር ከፌዴራል ፖሊስ የሚሆን የሀገር መከላከያ ሰራዊት ከክልሉ ልዩ ኃይል ፖሊስ አባላት ጋር በጋራ ተቀናይተው እያረጋጉ ነው ያሉት። በቅርብ ጊዜም በቁጥጥር ስር ይውላል ሙሉ በሙሉ።
አህመድ ሀሰን እባላለሁ። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ ነኝ። የተወሰነ ችግር ተፈጥሮ ችግሩ ወዳልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ስሰሩ የቆዩት። አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለው እና የተሻለ ውጤትም እየተገኘ ነው ያለው። ከመከላከያም ጋር ያለው ቅንጅት እጅግ በጣም ተዋጣለት ነው፣ የተሻለ ነው።
ህዝባዊ ውይይት አድርጋችሁ ነበረ?
ትክክል ነው። ትላንትና የአርጡማ ፉርሲና ቆሪ ሜዳ አካባቢ ያለው ማህበረሰብ ከዚህ በፊት በነበረው ክፍተት የተፈጠረውን ሁኔታ ለመቀየር እና የነበረውን አብሮነት ለመመለስ በራሱ ጊዜ የእኛ አመራሮች የማስተባበር ብቻ ስራ ሰርተው ከዛ ውጭ ግን ማህበረሰቡ በራሱ የእርቅ ፕሮግራም ነው የነበረው። ለዛሬውም ትላንትና ለተፈጠረውም ነገር የራሱ የሆነ በጎ ተጽዕኖ ያሳረፈበት ሁኔታ ነው ያለ። ከሰው ሞት ጋር ተያይዞ የመጀመሪያ ቀን በልዩ ኃይል ተመቶ የሞተ ሰው አለ። ከዛ በኋላ ትላንትናም ጨምሮ እንደዚሁ ልዩ ኃይሉ ጋራ በነበረ ቶክስ 3 ሰው ደርሷል ከአሁን ድረስ ማለት ነው።
አቶ አህመድ፣ ዘላቂ መፍትሄ ለማምጣት የችግሮች ምንጮች ታውቀዋል ማለት እንችላለን?
እሱ በሙሉ እንትን መናገር አይቻልም። አንዳንድ የሚታዩ ክፍተቶች አሉ። እነዛን ክፍተቶች ሁሉም አካላት ለህዝብ ሰላም፣ ለሀገር ሰላም ሲባል ቶለሬት ተደራርጉ ችግሮቹን መፍታት ይጠይቃል። ከጸጥታ መዋቅር ጋር የተፈጠሩ ክፍተቶች አሉ። እሱ እዛ አካባቢ ላይ የነበረውን ነገር ቆም ብሎ አይቶ የት ጋር ነው ችግሩ ያለው የሚለውን ነገር ገምግሞ መፍትሄ መስጠት በጣም እጅግ ወሳኝ ጉዳይ ይሆናል። በመሰረቱ የሀገር ሽማግሌን እያለፈ አባድ ኢራን የእኛን አመራር ጥሶ እያለፈ ያለው ከልዩ ኃይሉ ጋር በተፈጠረው ችግር ብቻ ነው። ሌሎች ጉዳዮች ተጣርቶ የሚደረስበት ነው። ከዛ ውጭ ችግር እንዲሰፋ የሚፈልጉ ግለሰቦች ሊኖሩ ይችላሉ። ማህበረሰቡ በራሱ ጊዜ እንዲለያቸው፣ የሚስተካከሉም ከሆነ እንዲያስተምራቸው፣ የማይማሩም ከሆነ ደግሞ ለህግ የሚቀርቡበትን ሁኔታ የመፍጠር ጉዳይ ክሪቲካል ጉዳይ ነው። ዋጋ የምትከፍለው የሰው ህይወት ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየደረሰ ያለው። በመላ ኢትዮጵያ ከሚገኙ 11 ከተሞች 22,000 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ሥራ መጀመሩን የሠራተኛና ማኅበራዊ ጉዳይ ሚኒስቴር አስታውቋል። እቅዱን በተመለከተ የሚኒስቴር መሥሪያ ቤቱን ሕዝብ ግንኙነት ኃላፊ ያነጋገረችው ጽዮን ግርማ ተከታዩን አጠር ያለ ዘገባ አሰናድታለች።
አቶ ደረጀ ታዬ የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ናቸው። መስሪያ ቤታቸው በ9 ክልሎችና በአዲስ አበባና በድሬዳዋ ከተማ አስተዳደር የሚገኙ የጎዳና ተዳዳሪዎችን ዘላቂ በሆነ መንገድ ወደ ቀደመ ህይወታቸው ለመመለስ እቅድ መያዙን ይዘረዝራሉ።
በተለያየ ምክንያት ከቤታቸው ተፈናቅለው በጎዳና ላይ የሚተዳደሩ ህጻናት፣ አረጋውያንና ሌሎች የህብረተሰብ ክፍሎች አሉ። እነኚህ በ11 ከተማ ውስጥ መስተዳድሮችን ጨምሮ ማለት ነው 9 ክልሎች ፕላስ ደግሞ ሁለቱ መስተዳድር አዲስ አበባና ድሬዳዋን አካቶ 11 ከተሞችን ከነኚህ በጣም በችግር ላይ ያሉትን ህጻናት ወደ 22000 የሚሆኑ ህጻናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው። ይሄ ሴፍቲ ኔት ስራዎች አሉ። መንግስት በሚያደርጋቸው ስራዎች እነኚህን ቅድሚያ በማንሳት ወደ ተለያዩ ማዕከላት ምቹ የሆኑትን ደግሞ ወደ ቤተሰቦቻቸው የመመለስ ያ ከመደረጉ በፊት ግን ይሄ ሪሃብሊቴሽን ስራ ይሰራል። የተለያዩ ስልጠናዎች በተለያየ ሱስም የተጠመዱ ከሆነ ወይ በተለያየ ነገር ስለያዙትን እነኚህን በማገገሚያ ውስጥ የተለያዩ ስልጠና በመስጠት ወደ ቤተሰብ የሚመለሱትን ቤተሰብ በመመለስ የተለያዩ ድጎማዎችን በማድረግ ትምህርት ቤት፣ ሌሎች ነገሮችን እንዲቀጥሉ ይደረጋል። ሌሎች ደግሞ በተለያዩ ማዕከላት መንግስት በሚያደርገው ስራ ማዕከላቶች አሉ። የተለያዩ ማዕከላቶች በኤንጂኦ የተቋቋሙ ማለት ነው። ማለት ሀገር በቀል ኤንጂኦዎች ማለት ግለሰቦች ያቋቋሟቸው መንግስት እነኚህን አካላቶች በመደጎም ከጎዳና የማንሳትና ወደ ህብረተሰቡ የመቀላቀል ስራዎች ከረጅም ጊዜ በኋላ ማለት ነው እነኚህ ስራዎች ይሰራሉ ማለት ነው። ይሄ ለመጀመሪያ ጊዜ አሁን የተለያዩ ራውንዶች አሉ። አሁን የመጀመሪያው ራውንድ ላይ 22 ሰው ለማንሳት ታቅዷል። ኔክስት እንደዚሁ እያለ
22000 ማለት ነው። ጎዳና
ተዳዳሪዎችን
22000 ማለት ነው።
አዎ 22000 አዎ። እያለ ያው በተለያየ ዙር ከወርልድ ባንክ ጋር እና እንደገና ዩኒሴፍ ሌሎችም አካላቶች እየመጡ ነው። ኢንፋክት ይሄንን ትብብር ለማድረግ ይሄንን የመስራት ስራ ለመስራት አሁን እቅድ ተይዞ እየተሰራ ነው።
እንግዲህ ይሄንን የጎዳና ላይ ወጣቶችን የመሰብሰብ ስራ ከዚህ ቀደም ሲሰራ ቆይቷል። ወደ ቀደም ህይወታቸው ለመመለስ ጥረቶች ሲደረጉ እንደነበር ይታወሳል። አገር በቀል ድርጅቶችን በስፋት ይንቀሳቀሱ ነበር። በተለይ ከአዲስ አበባ ከተማ የጎዳና ተዳዳሪዎችን ሰብስቦ ወደ የትውልድ ከተማቸው ወደ አደጉበት ቦታ የመመለስ ስራ፣ እንዲሁም እንዲሁ አዲስ አበባ ከተማ ላይ ከፍተኛ የሆነ ትልቅ የሙዚቃ ኮንሰርት በአርቲስት ቴድሮስ ካሳሁን መሪነት የተዘጋጀ በዛም ከዛም የተገኘው ገንዘብ በማሰባሰብ ለጎዳና ተዳዳሪዎች እንዲውል የሚያደርግ ፕሮግራምም ነበር። በአጠቃላይ በተለያየ ጊዜ እንዲህ ያለ ዝግጅት ሲደረግ ቆይቷል። ነገር ግን እንደውም የወጣቶቹ የጎዳና ተዳዳሪ ወጣቶች ቁጥር ከመጨመር በዘለለ ያመጣው ለውጥ የለም የሚሉ አሉ። ይሄም ደግሞ የወጣቶችን የስራ አጥ ቁጥር መቀነስ ካልተቻለ ጎዳና ላይ የሚወጡትን ወጣቶች ቁጥር መቀነስ አይቻልም፣ እየሰበሰቡ መልሶ ማስገባት ብዙም ፋይዳ የለውም፣ ገንዘቡን የተያዘውን በጀት ከማባከን ውጪ የሚል አስተያየት የሚሰጡ አሉና የእናንተ መስሪያ ቤት በዚህ በኩል ምን ያቀደው ነገር አለ? ዘላቂነት እንዲኖረው የእናንተ መስሪያ ቤት ምን ለማድረግ አስቧል?
አሁን ይሄ ቀደም ሲል የነበረው ቅንጅትና ይሄ ስትራቴጂክ የተነደፉበት ስልቶች ትንሽ በራሱ ትክክል ያልሆኑ ነገሮች ነበሩ። አሁን ግን ዘላቂ በሆነ መልኩ ነው። በምን አይነት መልኩ ነው ወደ ቤተሰብ ጋር የሚመለሱት? የማይመለሱ ከሆነ ደግሞ መንግስት በራሱ የተለያዩ ስልጠናዎችን ሰጥቶ ኢቭን ስራ እስከሚይዙበት አለበለዚያ ደግሞ ከጥቃቅንና አንስ በመቀናጀት የራሳቸውንም ስራ ራሱን የግለሰቦቹ ስራ መስራት እንዳለባቸውና ይሄ ቀድሞ የነበሩ አንዳንድ ክፍተቶች በሚዘጉበት መልኩ ነው እቅድ የተነደፈው።
አቶ ደረጀ የዚህ ፕሮግራም እቅድ በደንብ የተጠናና ሰፋ ያለ በመሆኑ በዝርዝር ማብራሪያ ሊሰጡበት ለይደር ቀጠሮ ሰጥተውናል። በተሰጠን ቀጠሮ መሰረት አነጋግረናቸው ዘርዘር ያለውን ማብራሪያ ይዘን እንመለሳለን።
መላእክት ይጠሩኛል ከሰማይ
ኢትዮጵያ ከሰሞኑ አንድ ልዩ የሙዚቃ ሰው አጥታለች። ኤልያስ መልካ ነው። ኤልያስ የሽኝት ፕሮግራም ዛሬ በብሔራዊ ቲያትር ተደርጎ ነበር። የቀብር ስነ ስርዓቱም ዛሬ በጴጥሮስ ጳውሎስ ቤተክርስቲያን ተከናውኗል። ኤደን ገረመው አጠር ያለ መሰናዶ አላት፣ እንደሚከተለው ይደመጣል።
Thank you.
ላለፉት ሁለት አስርት ዓመታት የኢትዮጵያ ሙዚቃ በግጥምና በዜማ እንዲሁም በቅንብር ብዙ መንገድ መጥቷል። የኢትዮጵያ ሙዚቃ ኢንዱስትሪ ስመገናና የሆኑ የተለየ አቀራረብ ያላቸው እንደ ዘሪቱ ከበደ፣ ቴዲ አፍሮ፣ ኃይሌ ሩትስ፣ እዮ መኮንንና ሌሎችም የሙዚቃ ሰዎችን የተቀበለባቸው ዓመታት ናቸው። ከነዚህና ከሌሎች ታላላቅ የሙዚቃ ስራዎች ጀርባ ታዲያ የሙዚቃ አቀናባሪው ኤልያስ መልካ ስሙ ገኖ ይጠራል። ኤልያስ መልካ የኩላሊትና የስኳር ህመም ተይዞ ሕክምና እየተከታተለ የነበረ ሲሆን መስከረም 24 2012 ዓ.ም ከዚህ ዓለም ላይመለስ በሞት ተለይቷል። እስከ ህልፈተ ሞቱ ድረስ ከሙዚቃ ያልተለየው የጥበብ ሰው አድናቂዎቹና የሙዚቃ አጋሮቹ በብሔራዊ ቲያትር ተገኝተው የሽኝት ፕሮግራም አድርገውለታል።
አቃር ያዳኛለኝ በላኛው ሀገር ቆቴን አልተው
በፕሮቴስታንት እምነት ውስጥ ያደገው ኤልያስ ከሙዚቃ ጋር የተዋወቀው ገና በልጅነቱ በቤት ውስጥ በሚደረጉ የጸሎት ፕሮግራሞችና በኳየር ውስጥ መሆኑ ይነገራል። የ11ኛ ክፍል ተማሪ እያለ ወደ ያሬድ የሙዚቃ ትምህርት ቤት ያቀናው ኤልያስ በቼሎ ሜጀርና በፒያኖ ማይነር ከያሬድ ሙዚቃ ትምህርት ቤት መመረቁ ተነበበው የህይወት ታሪኩ ያወሳል።
በስራዎቹ ብዛት ልክ መርካት ያልቻለው ኤልያስ በ1998 ዓ.ም ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱ ሌላ መስመር እንዲኖረው ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ በኃይሉን፣ ፍቅር አዲስ ነቃጥበብን፣ እዮብ መኮንንን፣ ኃይሌ ሩትን፣ ቤሪን፣ የትያንለይን፣ ማንን ጠርቶ ማንን እንደሚተው እስኪያታክት ድረስ በተለየ የፕሮዳክሽን ደረጃ አዳዲስ ተሰጥኦችን ይዞ መውጣቱን ቀጠለ። ይህ ጉዞ እስከ 2010 ዓ.ም ድረስ ረፍት አልባ በሆነ የሌት ተቀን ድካም እንቅልፍን አስረስቶ የሰራባቸውን ጊዜያት ያስታውሶናል። ኤልያስ የእነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ፣ ዜማ ደርሶ፣ ሙዚቃውን አቀናብሮ፣ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ፣ ድምፅ ቀርጾ፣ አዋህዶ መሰል ብቻ ሲቀረው ስራውን አጠናቆ ለሙዚቃው አፍቃሪው እንካችሁ እስከሚል ድረስ እረፍት የሚባል አልነበረውም።
ኤልያስ በተለያዩ ባንዶች ውስጥም የተጫወተ ሲሆን እስከ ባለፈው ቅዳሜ መስከረም 17 2012 ዓ.ም ድረስ ኤልያስ መልካ በፋና ላምሮት የድምፃውያን ተስጦ ውድድር ላይ በዳኝነት ሲያገለግል ቆይቷል።
በሰማይ ደጅ ቆሞ
ዛሬ መስከረም 26 2012 ዓ.ም ከቀኑ 9 ሰዓት ላይ አድናቂዎቹና ቤተሰቦቹ እንዲሁም የሥራ ባልደረቦቹ በተገኙበት በጴጥሮስ ወጳውሎስ ቤተክርስቲያን ግብአተ መሬቱ ተፈጽሟል። ሙዚቃ ከነሙሉ ክብሯ በኤልያስ ታልፋለች የሚባለት ኤልያስ መልካ በስራዎቹ ለዘመናት ሲታወስ ይኖራል። የአሜሪካ ድምፅ ሬዲዮ ለአድናቂዎቹና ለቤተሰቦቹ እንዲሁም ለጓደኞቹ መጽናናትን ይመኛል። ከአሜሪካ ድምፅ ሬዲዮ ዋሽንግተን ዲሲ ኤደን ገረመው።
እንግዲህ የኤልያስ መልካን የህይወት ታሪክና ስራዎቹን በተመለከተ በእሁድ ምሽት ሰፋ ያለ ፕሮግራም ይዘን እንመለሳለን።
እጅግ አሳዛኝ እንደሆነ እናውቃለን። በሰፊው በእሁዱ ዝግጅት ላይ የምናቀርበው ይሆናል። አሁን ወደ ቀጣዩ መሰናዱ እንሻገር። አሁን
ቀጣዩ መሰናዷችን የተለያዩ መጠን ያላቸውን ጥቅሎችና ቁሳቁሶች ከላኪ ተቀብሎ ለተቀባይ በፍጥነት የሚያደርስ ከአንድ ስፍራ ወደ ሌላ እንዲሰደድ የተዘጋጀን ጓዝ የሚያንቀሳቀስ አገልግሎት ከሰሞኑ ስራ ጀምሯል። በስልክ ላይ በሚጫን መተግበሪያ አማካኝነት ደንበኞች ማጓጓዣ ተሽከርካሪዎችን ብሎም ጫኝ አውራጆችን በቀላሉ እንዲያገኙ እንዲያግዝ የተነገረለት አገልግሎት ባልደራሱ ይባላል። ሀብታሙ ስዩም አገልግሎቱን ከሚሰጠው ድርጅት የቴክኒክ ዘርፍ ዋና ኃላፊ ጋር አጭር ቆይታ አድርጓል።
እንደ አዲስ አበባ ባሉ የኢትዮጵያ ትልቅ ከተሞች ጓዝን በፍጥነት የመሸከፍን ያክል ከአንድ ቦታ ወደ ሌላ የማጓጓዙ ጉዳይ ቀላል አይሆንም።
ለየሰፈሩ ቃለ መጫንም ለማውረድም በጣም ትልቅ ችግር ነው ያለው። የስራ መኪኖችን እንፈልጎ ለማግኘት በጣም ትልቅ ችግር ነው ያለው።
እሰማችኋቸው አቶ ሶፋኒያስ እንቢበል ናቸው። ከተሜዎችን ከመሰል እንግልት ሊያስጥል ይችላል የተባለለትን አገልግሎት በቅርቡ ያስጀምረው ባልደራሱ ሆራይዘን ኤክስፕረስ ድርጅት የቴክኒክ ዘርፍ ኃላፊ ናቸው። የአገልግሎቱም ስም ባልደራሱ ይሰኛል።
ባልደራሱ አገር በቀል ድርጅት ነው። የጥቅል አገልግሎትን ከአንድ ቦታ ወደ አንድ ቦታ ለማድረስ የተቋቋመ ድርጅት ነው ማለት ነው። ያው ሲስተሙ ማንኛውንም በሕግ የሚፈቀዱ ነገሮችን ከአንድ ቦታ ወደ አንድ ቦታ ያደርሳል። ቤት እንኳን የሚለውጥ ሰው ካለ በፈጠርነው ሲስተም መሰረት ጫኝና አውራጅ ብለን የጨመርናቸው ሰዎች አሉ። እነዛ ጫኝና አውራጆች ሲስተሙ ላይ ስራ እንዳለ አሳውቋቸው ሄደው ከአንድ ቦታ ወደ አንድ የሚጭኑት ይጭናሉ፣ የሚያወርዱትም ያወርዳሉ። መኪና የሚያደርሰውም ከአንድ ቦታ እስከሚደርስበት ቦታ ድረስ ያደርሳል ማለት ነው። አብዛኛው ነገሩን ቀለል ተደርጎ ያለ ጭቅጭቅ በተሰጠው ታሪፍ መሰረት ብቻ ሂሳብ እንዲከፈል የሚደረግበት ሁኔታ ነው ያለው።
ባልደራሱ በአምስት ቋንቋዎች የሚሰራ መተግበሪያ አለው። መተግበሪያውን ከአቅጣጫ ጠቋሚ ስርዓት ወይም ጂፒኤስ ጋር በማቆራኘት ጓዛቸውን ለማንቀሳቀስ የሚፈልጉ ደንበኞች ሊያጓጉዙላቸው ከሚችሉ የተሽከርካሪ ባለንብረቶች ጋር እንዲገናኙ ይሆናል። የአገልግሎት ክፍያው እቃው በተጓጓዘበት ርቀት ልክ ይሰላል። በሞተር ብስክሌቶች ለሚላኩ እቃዎች ደንበኞች በኪሎ ሜትር 10 ብር ይከፍላሉ። እቃ ጫኝ መኪና የሚያስፈልጋቸው ጓዞች እንዲንቀሳቀሱላቸው የሚፈልጉ ደግሞ ከ20 ብር ጀምሮ በኪሎ ሜትር ይከፍላሉ። የጫኝና አውራጅ የዋጋ ተመን በጓዙ ክብደት ይወሰናል። የጫኝና አውራጅ ነገር ከተነሳ ይቀር በቆየው አሰራር ጓዞችን የመጫንና ማውረድ አገልግሎት ሲሰጡ የነበሩ ወጣቶች እጣ በአዲሱ አገልግሎት ምክንያት ምን ይገጥመው ይሆን ብሎ መጠየቅ አይቀሬ ነው።
የራሳችንን ሰዎች ፈጥረን አይደለም እንዲጭኑና እንዲያወርዱ ያደረግ ነው። ሲስተሙ መንግስት ያደራጃቸዋል በየቀበሌው እነሱን በማሰልጠን ምክንያቱም እቃ ከማንሳት ጀምሮ የሰውነት እንትናችን ላይ ያሉትን የሰውነታችን የመሸከም አቅም ላይ አገናዝበን አሰልጥነን ወደ ሲስተሙ ያስገባ ናቸው። ራሳቸው ሲሰሩ የነበሩትንም ነው ወደ ሲስተም የከተት ነው። ሌሎችም እንደ ስራ ፈጠራን የከተት ናቸው ማለት ነው። ስለዚህ እነሱም እንጀራ ይዘጋል ብዬ አልገምትም። በመኪናም በመጫንም ደረጃ ኦልሬዲ የሚጭኑ ሰዎች አሉ። እነሱን ወደ ሲስተም ምክንያቱም ቆመው ወረፋ ሲጠብቁ ከሚውሉ በሲስተም በመታገዝ በቀላሉ ስራን እንዲሰሩ እንዲያገኙ ነው ያደረግናቸው።
ባልደራሱ በአጭር የስራ ዘመኑ 80 ጓዞችን ከአንድ ስፍራ አንስተው እግረ መንገዳቸው ለተቀባይ በማስረከብ አገልግሎት ለተሰማሩ ግለሰቦች እንዲሁም ከ150 በላይ ለሆኑ ከቤት ቤት እየዞሩ ጥቅሎችን ለሚያደርሱ የሞተር ብስክሌተኞች የስራ ዕድል መፍጠሩን አቶ ሶፋኒያስ እንቢበሉ ነግረውናል።
እንግዲህ ሀብታሙ፣ የዛሬው የጋቢና ቪ ዝግጅታችን በዚህ እናጠናቅ። አንድ የሙዚቃ ምርጫ አዘጋጅተሃል?
አዎ፣ በኤልያስ መልካ የተቀናበረ የኩኩ ሰብስቤ እምባዬ የተሰኘውን ሙዚቃ እያሰማናቸው እንሰናበታለን። አብረውን ስለነበሩ እናመሰግናለን። ደህና ደሩ።
Chimmy for so much of our toy out there.
kun Radio Sagale Amerikati.